በመጀመሪያ ለትብብራችሁ በጣም እናመሰግናለን። ለጊዜያችሁና ለትብብራችሁ እናስቲ ራሳችሁን አስተዋውቁ። በአቶ መሐሪ ልጀምር።
መሐሪ ዮሐንስ ባላሎ በመቀለ ዩኒቨርሲቲ የፖለቲካል ሳይንስ እና ስትራቴጂክ ጥናቶች መምህር ነኝ።
አቶ አስፋው ገዳሙ።
አስፋው ገዳሙ ይባላለሁኝ። አዲስ አበባ ነው የምኖረው። ለኢትዮ ቴሌኮም እየሰራሁ ነው።
እሺ። አቶ አማኑኤል ገብረስንሳኤ።
አማኑኤል ገብረስንሳኤ ይባላለሁ። በትግራይ ክልል መቀሌ ከተማ በካዛ ካፒታል ጉድስ ፋይናንስ የሊዝንግ ኩባንያ ነው፣ እዛ ነው የምሰራው።
እሺ። በእድገትና ትራንስፎርሜሽን በወጡት እቅዶች መሰረት በመላ ሀገሪቱ እንዲሁም ትግራይን አቅፎ የወጡ እቅዶች ነበሩ፣ ግን እነዚያ እቅዶች እስካሁን ባለው ጊዜ በተግባር አልዋሉም፣ በዛም ላይ የተሰረዙና የታጠፉም አሉ የሚል ቅሬታ ይሰማል። እና በመጀመሪያ ደረጃ ከዚህ በፊት እቅድ ላይ ወጥተው በተግባር ላይ ያልዋሉ ወይም የተሰረዙ ከምትሏቸው እስቲ ብንጀምር፣ በአቶ መሐሪ ልጀምር።
በዋናነት የእድገትና ትራንስፎርሜሽን ፕላን ምንድን ነው የሚለውን ሀሳብ እኔና እዛ ላይ ወደ ኢንዱስትሪያላይዜሽን የሚደረገውን ሽግግር መጀመሪያ ፖይንት ነው። ከዚህ በፊት የነበረውን የእድገት አቅጣጫዎችን ተሻሽሎ በተለይ ደግሞ በኢንዱስትሪያላይዜሽን ፎከስ ያደረገ ትግበራ እንዲካሄድ የሚል ነው። ከዚህ አንጻር ስናየው ትግራይ በኢንዱስትሪያላይዜሽን እየሄደችበት ያለውን ፍጥነት ምን ይመስላል? በሀገር ደረጃ በተለይ መንግስት የያዛቸው ትላልቅ ፕሮጀክቶች ነበሩ፣ እንደነ የስኳር ፋብሪካዎች የመሳሰሉ ማለት ነው። እና ከእነዚህ አሁን በትግራይ አንድ አለ፣ በወልቃይት አካባቢ ያለው ስኳር ፋብሪካ ስናየው፣ ሌሎቹ በተለያዩ ሀገራችን ክፍሎች የነበሩት የስኳር ፋብሪካዎች አንዳንዶቹ አልቀዋል፣ አንዳንዶቹ ደግሞ ኦልሞስት ወደ ማለቃቸው እየተጠጉ ያለበት ሁኔታ ሲኖር፣ በትግራይ ግን ያ ስኳር ፋብሪካ በጣም ዝቅተኛ ፐርፎርማንስ ያለው እንደው አንዳንድ ጊዜ በጀት እጥረት የለም፣ ፕሮጀክት ፊዚቢሊቲ የለውም ምናምን የሚሉት ነገሮችን እንደ ምክንያት እየቀረቡ በጣም የተጓተተበት ከሌሎች አንጻር ሲታይ ነው። ከዛ አንጻር በአዲስ አበባ በመሀል ሀገር በደቡብ አንዳንድ አካባቢዎች እና በአዲስ አበባ ዙሪያ ያሉ በአማራ ክልልም እንደነ ባህር ዳር ያሉ ደብረ ብርሃን ያሉ አካባቢዎች ስንሄድ ብዙ የኢንዱስትሪ መስፋፋቶች ሲሄዱ የመንግስትም የፕራይቬት ኢንቨስትመንት የውጭ ዳይሬክት ኢንቨስትመንት አንጻር ስናየው ከትግራይ አንጻር ሳወዳድረው ጥሩ እንቅስቃሴዎች፣ ጥሩ ሂደቶች ሲኖሩ ትግራይ ግን የተጓተተበት በኢንዱስትሪያላይዜሽን ጉዞ እንደው ዳታዎች ለማየት ሞክሬ ነበረ። በአንድ ወቅት ትግራይ በኢንዱስትሪያላይዜሽን እድገት ትመራ ነበረ፣ በተለይ ማኑፋክቸሪንግ ሴክተር ላይ። ይሄ በተለይ እነዚህ የትላልቅ ተቋማትን ሲመሰረቱ በነበረበት ጊዜ ነው። ደን ከዚህ አንጻር ሲታይ አሁን ዲክላይኒንግ ስቴጅ ነው ያለው የትግራይ የማሽቆልቆል፣ በሌላ አካባቢዎች የመበለጥ ተንደንሲዎች አሉ እና ከዚህ አንጻር ስናየው ነው ኢንዱስትሪያላይዜሽን በትግራይ ቀዝቃዛ ነው። ስለዚህ እድገትና ትራንስፎርሜሽን እቅድ አንደኛው፣ ሁለተኛ እንደዚህ እያለ የሚቀጥለውን ትረንድ ሲታይ ትግራይ ወደ ኋላ የመቅረት ተንደንስ ያለ ብለን ነው የምንገመግመው። ማለ የፓስታ የማኮረማሚ ምስሉ በጣም አናሳ የሚባሉት ኢንዱስትሪዎች ናቸው ነው። ደን የውጭ ዳይሬክት ኢንቨስትመንት ደግሞ እስካሁን እኔ በማኑፋክቸሪንግ ሴክተር የገባ ስራ ይጀምራል ያሉት ቬሎሲቲ የሚባለው የጨርቃጨርቅ ፋብሪካ መስሎ ሽንት ፋብሪካ አካባቢ ያለ ካልሆነ በስተቀር ሌሎቹ በቅር አለ ይመጣል ይባላል። ግን እስካሁን ይሄ ነው የምትለው የውጭ ዳይሬክት ኢንቨስትመንት ትግራይ ላይ መምጣት አልቻለም ነው። በተለይ በማኑፋክቸሪንግ ሴክተር በኢንዱስትሪያላይዜሽኑ ማለት ነው።
አሁን ደግሞ እንግዲህ ወደ አቶ አስፋው ገዳሙ ልሂድና አቶ መሐሪ ከተናገሩት ሌላ ለየት ያለ ካለ የሚጨመር የሚቀንስ ካለ።
አመሰግናለሁ። አንድ መስተካከል ያለበት ያለ ይመስለኛል። እስካሁን ድረስ በጂቲፒ ከተያዙት የስኳር ኮርፖሬሽን ፕሮጀክቶች ለፍጻሜ የደረሰ ፋብሪካ የለም። በ2003 ተጀምረው በ2007 እንዲያልቁ ነበረ በእቅዱ መሰረት የተያዘው። እንደውም በ2007 1.2 ቢሊዮን የአሜሪካን ዶላር ገቢ ያስገኛሉ ተብሎ ነበረ የታሰበው እና እስካሁን አንዳቸውንም ለፍጻሜ አልደረሱም፣ አንዳቸውንም አልተመረቁም ማለት ነው። ስራ ላይ አልጀመሩም። በትግራይ ላይ ያለው የወልቃይት ስኳር ፋብሪካም ተመሳሳይ ነው፣ እንደዛ ነው። ትግራይ ላይ ፋብሪካዎች የሉም ከመሀል ሀገር ጋር ሲወዳደር የሚባለው ነገር እውነት ነው። በተለይ ከ93 በኋላ ከህወሓት ክፍፍል በኋላ በትግራይ ላይ የኢንዱስትሪ ግንባታ በጣም ሙሉ በሙሉ ኦልሞስት ሙሉ በሙሉ በሚባል መልኩ አሁን መምህር መሐሪ ከጠቀሷቸው 1-3 ፋብሪካዎች በስተቀር የተገነባ ፋብሪካ የለም። እነዛ የትምህርት ፋብሪካዎች ብቻ ናቸው እንጂ በዕዋ ደረጃ ሳይሆን በመንግስት ደረጃ ተገነቡ የሚባሉት ፋብሪካዎች የሉም። ምክንያቱም አለው በተለይ ከ97 ዓመተ ምህረት ወዲህ ከምርጫ ወዲህ መንግስት ሆን ብሎ በመሃል ሀገር ላይ ትኩረትን አድርገዋል። ምክንያቱም በተለይ በአዲስ አበባ ላይ የሚታዩ መራጭ ህዝቡን የሚያማልሉ እና የሚታዩ ፕሮጀክቶች ለምሳሌ እንደነ ቀላል የባቡር መስመር ዝርጋታ ማየት እንችላለን። እዛ ቦታ ያለው ማሰላጫ ማየት እንችላለን። በምርጫ በመጣ ቁጥር በቴሌቪዥን የሚታየው ማለት ነው።
ከመሃል ሀገር ጋር ማወዳደር በተለይም ከአዲስ አበባ እንግዲህ ከባድ ይሆናል። አዲስ አበባ ዋና መዲና ናት፣ ሰፊ ከተማ ናት፣ የሰው ብዛትም በጣም ብዙ ነውና የግድ ማሟላት ያለባቸው ነገሮች ይኖራሉ። በመቀለ የሚደረግና አዲስ አበባ የሚደረግ አንድ ሊሆን አይችልም መቼም።
አንድ ይሁን ለማለት ፈልጌ ሳይሆን ተማጣጣኝነት የለውም ነው። ኦልሞስት ትኩረቱን ወደ መሃል ሀገር ወደ ሐዋሳ፣ ባህር ዳር እንዲሁም እንደ ደብረ ብርሃን የመሳሰሉትን ፎከስ እያደረገ ነው። ምክንያቱም ደግሞ እዛ አካባቢ እነዚህ የተጠሩት አሁን የጠራቸው አካባቢዎች መንግስቱን ቻሌንጅ ያደርጋሉ፣ ተቃዋሚዎች ቻሌንጅ ያደርጉታል፣ ሚዲያው በተወሰነ አቅም ቢሆን ቻሌንጅ ያደርገዋል መንግስትን። ብቻ በተለያዩ ምክንያቶች መንግስት የህዝቡ ጩኸት ለማርገብ ወይም ለማቀዛቀዝ እዛ ላይ ተግቶ ይሰራል ለማለት ይቻላል።
እንግዲህ ከዛ ጋር ተያይዞ አሁን ወደ አቶ አማኔ ልሂድና ተያይዞ የሚነሳል የባቡር ሀዲድ ጉዳይ ከመቀለ ሽረ ሑመራ ሱዳን ሊሄድ ታስቦ የነበረው በእቅድ ወጥቶ የነበረው፣ ሌላው ደግሞ በወልዲያ በኩል የሚያልፈው ተቋርጧል፣ ተሰርዟል ይባላል እና ይህን በሚመለከት ደግሞ እንግዲህ ቢያብራሩልን።
እሺ፣ አመሰግናለሁ። ይሄ ስለ ጂቲፒ በምናወራበት ጊዜ መጀመሪያ ጂቲፒ ዋን በምንይዝበት ጊዜ እንደ አገር በጣም ማክሲማም መያዝ የምንችለውን ነገር መያዝ የለብን ብሎ መንግስት ያዘ ማለት ነው። ምክንያቱም የማስፈጸም አቅማችን ለማወቅም ማክሲማም መያዝ የምንችለው መያዝ አለብን ብሎ አሁን በባቡር ታየ ነው። በጣም ትልቅ እቅድ ነበር የተያዘው ወደ 2420 ምናምን የሚሆን ኪሎ ሜትር ማለት ነው በባቡር። ይሄ ኦልሞስት የህዳሴ ግድባችን ህዳሴ ነው የምናውቀው 4 እጥፍ በጀት የሚጠይቅ ማለት ነው 330 ምናምን ቢሊዮን። ህዳሴ ግድብ ራሱ በ6 ዓመት ሊሰራ ተብሎ ወደዚህ ጂቲፒቱ እንደሚሸጋገር ታውቆ የተያዘ ነው። ሰው ምን ለማለት ነው የያዝ ናቸው። በስኳርም 10 የስኳር ፕሮጀክቶች ይዘናል። በጣም ብዙ በመንገድ ስራ፣ በትምህርት የዩኒቨርሲቲዎችን ግንባታ፣ በተለያዩ በኢንዱስትሪ ፓርኮች የተያዙት እቅዶች በምናያቸው ጊዜ በጣም ትላልቅ ናቸው። ስለዚህ አሁን እየሰራን አቅማችን እየፈተን እየሞከርን ችግሮቻችን እየገመገምን እያስተካክልን እንሄዳለን፣ እየተማርንም እንሄዳለን፣ ከውጭም ከራሳችንም እየተማርን እንሄዳለን በሚል እሳቤ ነበር ጂቲፒ ዋን የተያዘው። ከዚህ አኳያ በምናይበት ጊዜ የባቡር እንደተባለው በአፈጻጸም ላይ ችግሮች አሉ። ዋነኛው ችግር ያው የገንዘብ ነው። እንደምናውቀው የህዳሴ ግድብ 80 ቢሊዮን ነው፣ ያኛው ወደ የእሱ 4 እጥፍ ነው፣ 430 ቢሊዮን ከባቢ ነው። ስለዚህ የስኳሩ ፕሮጀክትን በምናይበት ጊዜ 10 ፕሮጀክቶች ነው የተያዙ። እነዚህም በቢሊዮኖች የሚቆጠር ብር ነው የሚጠይቁት። ሶ አሁን እነሱ እንደተባለው ችግሮች ነበሩ፣ እንደተባለው ገና በአፈጻጸም ሂደት ላይ ነው ያሉ። ስለዚህ አሁን እነሱም እየተገመገመ ያው ማስተካከያ የሚያስፈልጋቸው ማስተካከያ እየተደረገ እየተሰሩ እንዳለ ነው። ከባቡር ጋር እንዳየነው የተሰረዘ ፕሮጀክት የለም። ባለፈው ክቡር ጠቅላይ ሚኒስትር አድዋ ላይ መጥተው በተናገሩት ነው ብዙ ሰው የተናገረው። ስለዚህ የተሰረዘ ፕሮጀክት የለም። ምክንያቱም ያቀድነው ወደ 2430 የሚሆን ኪሎ ሜትር ለመስራት ነበር። የተፈጸመ ፕሮጀክት ግን አልነበረም። አሁን የተፈጸመ ካየ ነው የአዲስ አበባ 34 ኪሎ ሜትር እና ይሄ ከጅቡቲ አዲስ አበባ ያለው ነው የተፈጸመው። ሌሎች ግን በሂደት ነው። የጂቲፒ ዋን አልጨረስ ነው። ከመቀሌ ወደ ሽሬ የነበረው በሁለተኛው ፌዝ ነው። በዚህ 2400 ኪሎ ሜትር ውስጥ ሳይሆን በሌላ ገና ከዛ ውጭ በዛ ውጭ ነው። ሶ ያ 2400 ኪሎ ሜትር ሳንጨርስ ወደ መቀሌ ሽረ አንገባ። ይሄ ነው የተባለው እንጂ የተሰረዘ አይደለም። ዋናው ይሄ ደግሞ ያቅማችን የገንዘብ የማስፈጸም አቅማችን ችግር ነው የሚል ነው። ሌላ ከመሰረተ ልማት የትግራይና የሌሎች በመናይበት ጊዜ እንደዛ አይነት የተጋነነ ልጅነት የለው። በመሰረተ ልማትም ቢሆን መንግስት ራሱ ፌደራል መንግስት የራሱ የሚሰራው አለ፣ ክልል መንግስት ራሱ የሚሰራው አለ። ለምሳሌ በመንገድ ከወሰድን አስፋልት ስራዎች ፌደራል መንግስት ይሰራል። ዋና ዋና መንገዶቹ እነዚህ የገጠር ደግሞ በክልል መንግስት ነው የሚሰራው። በሌላ ደግሞ በትምህርት ከወሰድን ዩኒቨርሲቲዎች የፌደራል መንግስት ይሰራል። የቴክኒክና ሙያና ሌሎች ትምህርት ቤቶች ደግሞ ክልል መንግስት ይሰራል። በኢንዱስትሪያል ፓርክም የፌደራል መንግስት የሚሰራው አለ፣ በትላልቅ ፕሮጀክት ማለት ነው። ኤንድ ክልል ደግሞ የራሱ የሚሰራው አለ። ሶ ከዚህ አኳያ በምናይበት ጊዜ ፌደራል መንግስትም ለትግራይ አድሎ ያደረገበት ምንም ነገር የለም። ግን በአፈጻጸም የሚያጋጥሙ ችግሮች ካልሆነ በስተቀር የሚል አስተያየት ለመስጠት ነው ማለት ነው።
እሺ፣ አቶ አስፋው ቅድም ለመናገር ፈልገው ነበር መሰለኝ።
በጂቲፒ ፕሮጀክቶችም ሆነ በሌሎች ፕሮጀክቶች አንድ መንግስት በራሱ አቅም የሚሰራቸው አይደለም። ለምሳሌ አዲስ አበባ የባቡር መስመር ዝርጋታ 85% የቻይና ኤግዚም ባንክ ነው የሸፈነው። ያ ከወልዲያ ወደ መቀለ የሚዘረጋውም ራሱ 80% የቻይናው ኤግዚም ነው በብድር የሰጠው። የኢትዮጵያ መንግስት 20% ብቻ ነው የሚሸፍነው። ፕሮጀክቶቹ እንዳለ ሲቀረጹ በጣም አምቢሽስ ከአቅም በላይ በጣም የተለጠጡ ናቸው። ይህን በመሆኑ ደግሞ አብዛኛው ጊዜ ብድር ሲጠፋ አብረው ይጠፋሉ። በፕላን በወረቀት ብቻ ይቀራሉ ማለት ነው።
ከዛ ጋር ተያይዞ እንግዲህ በተለይም እንደሰማነው የትግራይን ህዝብ በጣም ያስቆጣው የተባለው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አድዋ ንግግር ባደረጉበት ወቅት የመጪው ትውልድ እንደሆነ እንጂ በእኛ ትውልድ የሚሰራ አይደለም ወይም የሚከናወን አይደለም ብለው ተናገሩና ይሄ በጣም ተስፋ የሚያስቆርጥ አነጋገር ነው የሚል ቁጣ ማስከተሉንም ሰምተን ነበርና ከዛም ጋር ተያይዞ እንግዲህ ያያያዛችሁ እንድትሄዱ አቶ መሐሪ።
አዎ፣ ማለት ይሄ አቶ ማኒኤል ያሉትን ትግራይ ፌደራል መንግስት ትግራይ ያዳላ የሚለው አሁን እኔ ምንድን ነው አሁን ክልል ነጥሎ አይደለም እያዳላ ያለው የመንግስት አካሄድ ጤንነት የለውም። ለምሳሌ ብዙ ዳታዎች ላይ እንዳየነው ከ60-65% ወደ 70% የሚደርስ የሀገሪቱ ሀብት አዲስ አበባና አዲስ አበባ አካባቢ የተሰበሰበው ነው የሚለው። ይሄ ማለት ቅድም አስፋው ሲለው እንደነበረውም የፖለቲካ ጊዜያዊ ነጥብ ለማስፈጠር ሊሆን ይችላል፣ ከዛ ካለው ፕሬዠር ሊሆን ይችላል፣ ወይ ደግሞ ፖለቲካል ቤዝን ከማመቻቸት የፖለቲካ ሸቀጥ ሌላውን እያረክ ሌላውን ደግሞ ድምፅ ለመግዛትም ሊሆን ይችላል። ይሄ ፈጥ የወጣ እውነት ነው። የሀገሪቱ ሀብት አዲስ አበባና አዲስ አበባ አካባቢ ያለው አንቺም ቅድም ሲሆን እንደነበረ የማይነጻጸር ነገሮችን እያነጻጸርን አይደለም። በኋላ መጣበታለሁ። በኢንዱስትሪያላይዜሽን አንጻር አዲስ አበባና መሰል አካባቢዎች ከትግራይ በፊት ኢንዱስትሪያላይዝ ሊሆን ይችላሉ ፖቴንሻላቸው የሚለው ምናልባት በኋላ መለስበታለሁ። ግን ይህንን ለማስገንዘብ ነው። ባቡሩን በተመለከተ ባቡር ብቻ አይደለም የመቀለ ውሃ ጠቅላይ ሚኒስትሩ ከዚህ በፊት 40ኛ የህወሀት በዓል ሲከበር ትግራይ ላይ መቀለ ላይ መጥተው ውሃው ለመስራት ተስፋ ሰጥተው ነበር እና እስካሁን የውሃ ፕሮጀክት የመቀለ ከመጀመሪያ ጀምሮ ከ80ዎቹ ጀምሮ እየተንከባለለ ያለ ነው። እስካሁን መፍትሄ አላገኘም። ግን መልሰው ጠቅላይ ሚኒስትሩ ለ40ኛ ዓመት ሲመጡም ቃል ገብተው ነበረ እንፈታዋለን ከክልል መንግስት ጋር ምናምን ተብሎ ተስፋ አድርገን ነበር። እስካሁን ብድር የለም፣ የውጭ ካረንሲ የለም ምናምን እየተባለ መሰራት አልተቻለም ማለት ነው። የገረብግባ ውሃ ፕሮጀክት ይህ እንግዲህ ፌዴራል መንግስት ለሌሎች የሚሰራውን ወይ ሌሎችን ፈጥኖ የሚያወጣውን የሚሰጠው ምላሽ ያህል ለምንድን ነው ይህን ያህል 20 ምናምን ዓመታት የመቀለ ውሃ ችግር መፍታት ያቃተ ወይ ይህን ለመፍታት የወሰደው እርምጃ እና እምርጃ የማይወስድበት ለምን እንደሆነ አይገባኝም። አድሎና የፖለቲካ እንትን ካልሆነ በስተቀር
ይህንን ብዬ ካልኩኝ በኋላ ባቡሩን ለፕሮፓጋንዳ ተብሎ ላለፉት 4-5 ዓመታት ሲነገረን እንደነበረ 3 ፌዞች ላይ ነው መጀመሪያ የቀረበው። የመጀመሪያው ፌዝ ወደ ትግራይ የሚመጣው ከሐራ ገበያ መቀለ ይላል፣ ከመቀለ ወደ ሽረ፣ ከሽረ ሑመራ የሚልም ነበረው። እኔ በካርታ በኢቲቪ የሚያየሁት በኤቢሲ ሌላ ከሌላ ቦታ እንትን አይደለም እየተናገርን ያለ ነው። ሐራ ገበያ መቀለ ያለው መንገድ እስካሁን አልተቋረጠም የሚባለው መንግስትም የፋይናንስ እጥረት ገጥሞኛል ምናምን ይላል። የገለልተኛ የሆኑ ሰዎችም ሄደው እዛ አካባቢ ለማጣራት እንደመቆር ስራው በመጀመሪያው ደነበረ ፍጥነት ይሄዳል ማለት የተቀዛቀዘበት ወሬ ተቋረጠበት ሁኔታ አለ። ዋናው ምክንያት ደግሞ አስፋው ሲሎ እንደነበረ ቀደም 80% ከቻይና ብድር ስለነበረ ምናልባት ብድሩ ላይ ያልተፈታ ነገር አለ ማለት ነው። ከዛ አልፎ ደግሞ ሌላ የፖለቲካ ተንኮሎች ሴራዎች አሉ። ለምሳሌ በዛ ፕሮጀክት ላይ ሲናፈሱ የነበሩ አንዳንድ ውስጣቂዎች ሲሏቸው የነበሩት ፕሮጀክቱ ኢኮኖሚ ፖለቲካሊ ምናልባት ፊዚብል ሊሆን ይችላል እንጂ ሎው ካርጎ ምናምን ብሎ ኢኮኖሚ ፊዚቢሊቲ እንደሌለው አስመስለው ሴራ የሚሰሩ የትግራይ ጥቅምን የሚጎዱ የቢሮክራሲ አካላት እንዲኖር እንደምችል መገመት ይቻላል ነው። ይህ ብየከፍ በኋላ ወደ ጠቅላይ ሚኒስትሩ ንግግር ስመጣ ባለፈው አቶ ኃይለማርያም አድዋ ህዝብን ሰብስበው ያሉት እኔ እሳቸውን መገምገም አልፈልግም እጅግ ተስፋ አስቆራጭ መባል ያልነበረበት ጉዳይ ነው። ግን ምንድነው ይሄ በጣም ስሜት ቀስቃሽ እና የትግራይ ህዝብን ያበሳጨ ንግግር ነው የተደረገው። በልጅቻችን ካልሆነ ተስፋ አልሰጣችሁ ምናምን ይሄ ምን ማለት እንደሆነ ብዙ ኢምፕሊኬሽኖች ሊኖር ይችላል። አሁን ስሩት አይደለም ያልኛለም አሁን ይሰራልን አይደለም። ለምን ግን እንደዚህ አይነቶች የሐራ ገበያ መቀለ ያለውን ፕሮጀክት መጓተቶች ይያሉ ሴራዎች ይያሉ መልሶ ይሄንን ሲባል ምን እየታሰበ ነው የሚል እንትን ስለፈጠረብን ነው ግርታ ስለፈጠረብን ነው እየጠየቅን ያለ ነው። ግልጽነት ይኖረው ፕሮጀክቱ አሁን አንደኛው ፌዝ ሳጨርሶ ሁለተኛው ፌዝ ጀምሩ ያለ ሰውም የለም። ብዙ ጥያቄ የሚያነሱ ሰዎችን ያያየው ነበር ይሄ አልተባለም። ፕሮጀክት ግን መቼ ከየት ወዴት በየት መሆኑን ግልጽነት ይኖረው ነው ዋንኛው ጥያቄ ማከል የሆነው። መልሶ ሶስተኛው ፌዝ ላይ ከሽረ ወደ ሁመራ ይሄዳል ይላል። ዘን ጥያቄዎች አንስተን ለጥያቄዎቻችን መልስ ተብሎ ይመስል በኢቢሲ የቀረበው የባለፈው በጋዜጠኛና የባቡር ኮርፖሬሽን ባለስልጣናት አቅርቦ የጠየቀውን ደግሞ ይሄ የለም ከሽሮ ወደ ሁመራ የሚለው የለም ቀጣይ ፕሮጀክት ተብሎ ስም ቀርቶ ከአዘዞ መተማ ወረታ የሚል ደግሞ እስካሁን ከዚህ በፊት አይቼው ማላቅ ያየሁበት አለ በኢቢሲ የቀረበው ማብራሪያ ተብሎ ማለት ነው። ስለዚህ እነዚህ ናቸው ይያልን ያለ ነው። ስለዚህ ያ ከሆነ ካልቀረ ለምሳሌ መጀመሪያው ላይ የጂቲፒ ፕላኑ መንግስት ተለጥጦሚውን ምን የሚሆን ይሄንን ሰራለው ብሎ ሲናገር ሽሬ ሁመራ ሚል እኔ አይቻለሁ በካርታ ላይም አይቻለሁ። ተመልሶ ግን ይሄንን ባለፈው መግለጫ ሲሰጥ ግን ወይ ምላሽ ሲሰጥ በኢቢኤስ ግን ይሄንን ሽሬ ሁመራ ሚለውን ማየት አልቻልኩም ማለት ነው። ስለዚህ ይሄ ምን ማለት ነው? ተሰርቷል አልተሰረዘም ሌላ ጉዳይ ነው። ስለዚህ መንግስት ወይ የሚመለከታቸው አካላት ጠቅላይ ሚኒስትሩ ወይ በጠቅላይ ሚኒስትር አማካሪነት አካባቢ ያሉት ስፔሲፊካሊ ይሄንን ፕሮጀክት ሲወጣ በማቀዱ ዙሪያ የነበሩ ሰዎች ይሄንን በዚህ ፕሮጀክት ላይ ግልጽ መልስ እንዲሰጡ በፕሮጀክቶቹ ግልጽነት እንዲሰፍን ነው እንጂ ፌዝ 1 ታጨርሱ አሁን ወደ ሽረ ከመቀለ ወደ ሽረ ገንቡ ያለ ሰው ያለ አይመስልም። እንደዚህ ይያዝ
ወደ አቶ አማኑኤል ይሄድ።
እሺ ስለ ባቡሩ ከወሰድን ቀድም ለማለት እንደተመከረው በጣም ትልቅ ነው የተያዘው ፌዝ 1 ፌዝ 2 እንደተባለው ልክ ነው። ግን ፌዝ 1 ላይ ከመቀለ አያልፍም። ይሄ ሁሉም የሚያውቀው እኮ ነው። ፌዝ 1 እስከ መቀሌ ነው። ፌዝ 2 እስከ ሽሬ ነው። የመተማም ፌዝ 2 ነው እናቀዋለን። በመተማ አድርጎ ወደ ሱዳን ይገባል። በትግራይ የሚሄደው ግን ወደ ሱዳን አይገባም። አሁን ይያልነው ያለ ነው ግን ፌዝ 1 2430 ኪሎ ሜትር ታቅዶ ነበር በጂቲፒ 1 ግን ካለው ትልቅ ከመሆኑ ጋር የተነሳ አልተሰራም። ስለዚህ ይሄንን በጂቲፒ 2 ላይ ሪቫይዝ ተደርጎ which is phase 1 1500 ነው የምንሰራው። አቅማችን ካለፈው GTP እንደተማርነው 1500 ኪሎ ሜትር እንሰራለን ብሎ መንግስት አወጣ ማለት ነው። ይሄ በመናይበት ጊዜ
አብሮ እንዲመለስ ግን መንግስት ይሄን እቅድ ሲያወጣ ይሄንን ትልቅ እቅድ ሲያወጣ ሀገሪቱም እንግዲህ ገና አሁን ነው ምትንቀሳቀስ ያለችውና ብዙ ገንዘብ እንደሚጠይቅ ያወቀ ለምን በዛ ደረጃ ሰፊ እቅድ አወጣ ታዲያ?
የማስፈጸም አቅማችን እንድናውቅ መሸከም የምንችለውን እንድናውቅ እስከ የተለጠጠ ግብ መያዝ አለብን የሚል ይሄ ነው። ይሄ ፕሪንሲፕሉ ነው ማለት ነው፣ መርሆው ነው። በዚህ መሰረት ገና እኛ አዲስ በልማት ተጓዦች ነን። ሶ የማስፈጸም አቅማችን እየተማርን እንሄዳለን ነው። ይሄ ደግሞ የሚጠድቀው እቅዱ የሁሉም ብሔር ብሔረሰቦች ውክልና ያለበት በተወካዮች ምክር ቤት ነው። አድሎ እንዳይኖር የሁሉም ክልሎች ውክልና ያላቸው ነው የሚጠቀው ማለት ነው። ስለዚህ አፋያ በመናይበት ጊዜ ያ የመቀሌ እየተሰራ ነው፣ የተቋረጠ የለም። ባለፈው አንድ የፕሮጀክት ማናጀር ተናግሮ ነበር የሜዳውን ስለጨረስ ነው ያ ሜዳ ሜዳውን የተጨረሰ እዛ ያሉ ሰራተኞች እንዲሰናበቱ ግማሽ ደግሞ እንዲዘዋወሩ አድርገናል። ያ የተራራው ግን በጣም አስቸጋሪ ስለሆነ እየሄድን ነው። እስካሁን ያ እስከ መቀሌ የሚደርሰው ፕሮጀክት 45% ደርሷል ብሏል። ስለዚህ ይሄ ፋክስ ነው መውሰድ አለብን።
ሌላ አንድ ጊዜ ስለ
ክቡር ጠቅላይ ሚኒስትር ያሉት ይሄ ትልቅ እቅድ ነው ያዝነው። ይሄ ትልቅ እቅድ ደግሞ ከባድ ስለሆነ ህዝቡ ቶሎ በልማት ተሳትፈው ቶሎ ከለማ ያው ልማቱን በዛ መንገድ ይመጣል። ስለዚህ የሁላችንም ነው የመንግስትም የህዝብም ጥረት ያስፈልጋል ነው ያሉት። ይሄ ደግሞ ተስፋ የሚያስቆርጥ አይመስለኝም የሚል ነው። ሌላው ከአዲስ አበባ ጋር የተያዘው አሁን መንግስት ሁሉም የአዲስ አበባ 60% ነው ሀብት የተከማቸው ወዘተ ሊባል ይችላል። ግን ምንድነው እዚህ ማወቅ ያለብን መንግስት የሚሰራቸው ትላልቅ ፕሮጀክቶች ምንድናቸው? ለምሳሌ ባቡር ከ2430 አዲስ አበባ ላይ የሰራው 34 ነው። በዩኒቨርሲቲ ደረጃ አዳዲስ ዩኒቨርሲቲዎች ወደ 44 የሚደርሱ ተገንብተዋል። አብዛኛው ክልሎች ላይ ነው። መንገዶችም በብዙ 10 ሺዎች የሚቆጠር አስፋልቶች ይሰራሉ። አብዛኛው ክልል ላይ ነው፣ አዲስ አበባ አይደለም። የውሃው ፕሮጀክቶቹ በሙሉ እነዚህ ቅድም የተናገርናቸው ትላልቅ ሜጋ ፕሮጀክቶቹ በሙሉ ክልል ውስጥ ነው ያለው። ስለዚህ መንግስት እያደረገው ያለ በተቻለ መጠን ፍትሃዊና የተመጣጠነ ልማት እንዲኖር በሁሉም ክልሎች እየሰራ ነው ያለው። ከዚህ አኳያ በመናይበት ጊዜ ይሄ ነው መገምገም ያለበት። የግል ባለሀብቱ ሲት ይመርጣል፣ እሱ የራሱ ምርጫ አለበት፣ መንግስት ሊያስገድድ አይችልም። እንደምናውቀው ግን አዲስ አበባ ላይ በጣም በስፋት የግል ባለሀብቶች አሉ። ሌላው ከመቀሌ የውሃ ጋር የተነሳው
አዎ፣ እሱን ላነሳ አንድ ጊዜ እሱን ላነሳ ነበር። እንግዲህ የውሃ ጉዳይ እንግዲህ ወሳኝ ነው። ውሃ እስካሁን 10 አመት ከ10 አመት በላይ ይመስለኛል እቅዱ ከተወጣና መቀለ ብቻ ሳይሆን በመላ ትግራይ ድሮም ጀምሮ ሁሌም የውሃ ችግር አለ። ከሁሉ በፊት እንደውም የውሃ መቅደም ያለበት ይመስለኛልና ለምን እስካሁን ዘገየሱ?
ትክክል ነው፣ የውሃ ትልቅ ችግር ነው። መንግስትም በክልላችን ለምሳሌ ካየን ትልቅ በጀት የሚመደበው በውሃ ነው፣ ለውሃና ለትምህርት ነው። ከዚህ አኳያ ችግሩ ግን በጣም ከዛ ይሰፋ። አንደኛ ለምሳሌ መቀሌ ካለን ድሮ የምናቃት መቀሌ አይደለችም። በተለይ ከደርግ ውድቀት ጋር ስናያይዘው ከ10 እጥፍ በላይ ያደገች መቀሌ ናት። በትግራይ በአጠቃላይ ያለ የከተማ የመከተም እድገቱ በጣም ትልቅ ነው። በኢትዮጵያ 15% ነው ከተማ ላይ ያለው ነው የሚባለው፣ 16 17 ደርሷል። አሁን ትግራይ ውስጥ ግን ኦልሞስት ወደ 30% ነው። ስለዚህ ይሄ የውሃ ችግር ትልቅ ነው። ግን ደግሞ የመንግስት ጥረት ምንድን ነው ብለን በምናይበት ጊዜ ለምሳሌ የገረብ ሰገን የሚባል አለ፣ ለመስኖ ምናምን የታሰበ የነበረ አሁን ግን ለከተማ ለመቀሌ ከተማ የውሃ ተብሎ ዳይቨርት ተደርጓል። ይሄ ወደ 1.5 ቢሊዮን ነው የሚፈጀው፣ which means የክልላችንን ገቢ ወደ 60% የሚሆን ማለት ነው። አምና 2.4 ምናምን 2.5 ነው ያስገባ ነው። ስለዚህ የዚህኛው ትልቅ በጀት ነው የመደበው። ለሌሎችም በምናይበት ጊዜ እንደዛ ሰው ትኩረት ይሰጣል ወይ አይሰጥም? ይሰጣል። ችግሩ ግን በጣም አሳሳቢ የሆነ ነው። ብዙ ደግሞ የልማት ውሃ ብቻም አይደለም፣ በሙሉ ገቢ ወደዛ ይመደብ ከተባለ ደግሞ ይሄ ደግሞ አይ ቲንክ ትክክል አይመስለኝም።
በበቂ የተናገሩ መሰለኝ እያሳጠርን። እንግዲህ ወደ ሁለታችሁ ልመለስና በዚህ ላይ የምትሉት ካለ አቶ አስፋው።
በመቀለው ውሃ ቢጀምር የተሻለ ይመስለኛል። እስካሁን ባለው መረጃ 10 ቢሊዮን ብር እንደሚፈጅ ነው እየተነገረ ያለው። በተለይ በአባይ ወልዱ ከምክትላቸው ከዶክተር አዲስ አበባን ባሌ ማጋ በቅርቡ በአዲስ አበባ ከትግራይ ተወላጆች ጋር ባደረጉት ስብሰባ ፌዴራል መንግስት ካልሆነ በስተቀር የትግራይ ክልል ሊሰራው አይችልም ብለው ቁርጡን ተናግረዋል። ፌዴራል መንግስት ደግሞ ብድር ነው የሚያፈላልገው እንጂ የራሱ በጀት ሊበጅት እንደማይችል ነው የተናገሩት፣ በዛው ማለት ነው። ይህ ማለት ምንድን ነው? መቀለ ውሃ ሊሰራ ይችላል ብለን ተስፋ የማናደርግበት ነገር ላይ ደርሰናል ማለት ነው። አቶ አማኑኤል እንዳሉት በጀት 4 ቢሊዮን በምናምን ምናምን ሊበጀት ይችላል። ግን በጀቱ ተበጅቶ የሚያስፈልገውን ነገር ተገኝቷል ወይ? ውሃ አለ ወይ? በመቀለ እኮ አሁን ውሃው የለም። ይህም ነው እየወቀስን ያለ ነው። ግልጽነትና ተጠያቂነት የለውም። ይጀመራል፣ ስሜት ሲቀዘቅዘው እና ይቀራል። እንደዚህ መሆን የለበትም ነው። ፕሮጀክት ሲቀረጽ ከጥናት አዋቂነት ጥናት ይጠናል ከዛ እቅድ ይታቀዳል በመቼ ተጀምሮ መቼ ያልቃል በምን ያህል በጀት ያልቃል ተብሎ ይበጀታል በተፈለገው አፋን ካልተፈጸመ ያ ፕሮጀክት ፌል አርጓል ማለት ነው የባቡር ፕሮጀክቱ አልተቋረጠም ምን የሚሉት ነገር አለ አይቶ አማኒል የህዝብ ግንኙነት እኮ አለ የክልል ትግራይ የህዝብ ግንኙነት አለ የፌደራሉም የህዝብ ግንኙነት አለ እነሱ እስካሁን ድረስ አንዲት ቃልም አልተናገሩም አቶ አማኒል ግን ከየት አግኝተውት ነው የፕሮጀክቱ ማናጀር ተብሎ የተናገሩ ሰውዬ መሬት ላይ የሌለ ነገር ነው ቤተሰባችን እዛው ነው ያለው ከመቀለ እስከ ወልዲያ ያለው ቤተሰባችን በእያንዳንዱዋ አካባቢ ያለው ሁኔታ አይነግረናል ህዝብ አይን ነው ከህዝብ የሚሸሸግ ነገር የለም ፕሮጀክቱ እየተሰራ ከሆነ ግን መሆን ያለበት ምንድን ነው የህዝብ ግንኙነት ኃላፊዎች አሉ ከህዝብ ጋር የሚያገናኙ እውነታውን የሚናገሩ አሉ እነሱ ወጥተው የትኛው አካባቢ እንዳለ በትክክል በመረጃ አስደግፎ መናገር አለባቸው
ወደ አቶ መሐሪ ልሂድ
ሲባል እንደነበረ ግልጽነት ይኖረው መንግስት ግልጽ የሆነ አቋም ወጥቶ ለህዝብን መግለጫ መስጠት ነበረበት ይሄን አላደረገም የሚሸፋፈል ነገር እንዳለ ነው የሚያሳየው የኢንዱስትሪያላይዝድበትን በተመለከተ አሁን ትግራይ ለምሳሌ መቀሌን ስናይ ውሃ ሳይኖራት እንዴት ላነው ኢንቨስተሮችን የምትስበው ለምሳሌ እኔ መቀለ ነው የምኖረው መቀለ ስኖር እኔ ቤቴ ላይ በሳምንት አንዴ አንዳንዴ ደግሞ በሁለት ሳምንት አንድ ጊዜ ብቻ ነው ውሃ የሚመጣው ለመጠጥ ነው እያልክ ያለሁት ይሄ ኢንዱስትሪዎች ደግሞ በተለይ ቴክስታይል ኢንዱስትሪዎች ሲሆን በጣም ብዙ የውሃ ፍጆታ ይፈልጋሉ እና ይሄንን አለ ሌላው የቢዝነስ ኢንቫይሮንመንት አለ ወይ ኢንቨስተሮችን የሚስብ ከትግራይ ሳይቀር ወደሌላ አካባቢ ነው የሚሄዱት ይህንንም እንዴት ነው የሚታየው እኔ በእኔ እይታ የቢዝነስ ኢንቫይሮንመንት ስለሌለ ቢሮክራሲ ውስጥ ቦትልኔክስ አሉ ከዚህ ቀጥሎ ሌላው ኢንዱስትሪያላይዜሽኑ አዲስ አበባ እርግጥ ነው መሀል ሀገር ነው ብዙ ህዝብ አለበት የቢዝነስ ኢንትራንዛክሽን መንግስት ምጣቃ ኢንቨስት ያደርግ ይችላል ይሄ የገበያ እንትን አለ ትግራይ ለምንድን ነው ከዚህ ከገበያ ሩቅ የሆነችው አለም አቀፍ ገበያ አንጻር ስናየው ትግራይ የተሻለ እንትን አለ ምናልባት ይሄንን ወዴት ይወስደናል ጊዜ የለኝም ብለሽ ነው እንጂ ይያያዛሉ የትግራይ ልማትና የትግራይ ሰላም እንዲሁም ደግሞ ያልተፈታው ይሄ ነዋርኖክስ ፖሊሲ የሰላምና ጦርነትና ሰላም ባልተረጋገጠበት ማለት አንድ እንደም ጦርነት በሚሆንበት አካባቢ ሆኖ መልማት አይቻልም በጣም ከባድ ነው ወደሚለው ነው እኔ የሚሄደውና
እነዚህ ቀጣይ በነገራችን ላይ ሱቀጣይ ውይይታችን ይሆናል ሰፊ ጊዜ ስለሚጠይቅ
ከዚህ አንጻር ሳይው እኔ ምንድነው እያልክ ያለሁት መንግስት ለምሳሌ የተለያየ ኢንፍራስትራክቸሮች ከመብራትም ውሃም በተለይ ቢሮክራሲው ደግሞ ለቢዝነስ በጣም ኢዚ ሆነ በጣም የሚመች ኢንቫይሮንመንት መፍቀድ አለበት ኢንሰንቲቮች ማዘጋጀት መቻል አለበት ኢንቨስተሮች እንዲመጡልን ከዚህም የሄደው ኢንቨስተርም ነጋዴም ሁሉ የሚለውን ትክክል ነው የሚለውን እንዳልወስድ ይችላለሁ ግን በዋናነት የሚገፉ ነገሮች እንዳሉ ነው የሚነገረው ውሃው በተለይ ግን ይሄ የገረብ ሰጎን የተባለው አዲሱ 1.5 ቢሊዮን ብር ወጥቶበታል እየተባለ ያለው እሱም በተያዘለት እቅድ ይሄድ አይደለም በዚህ አመት መጀመር ነበረበት ሰርቪስ መስጠት ነበረበት በተለያዩ ምክንያቶች ተቋርጧል በጣም ትንሽ ነው ግን በአካል ማይቻለው ጊዜያዊ መፍትሄ እንጂ እሱ ዘላቂ መፍትሄ አይደለም ዘላቂ መፍትሄው የገረብ ግባ ውሃ ግድብ መስራት ነው ይሄ ደግሞ ቅድም ስትይ እንደነበረ ከጊዜ ወደ ጊዜ እየተንከባለለ ይሰራል ይባላል በድራጣን ይባላል በተለያዩ ፕሮጀክቶች በመሀል ሀገር ለምንድን ነው ትግራይ ላይ ሲደርስ ብድራጣን የሚባለው ወይ ደግሞ ፋይናንስ እጥረት አለ የሚባለው ይሄ የሆነ ነገር ይሄ ቅር የሚያሰኘኝ ይሄ ነው ቅድሚያ መስጠት የለበትም ወይ ውሃ ሳይኖር ደግሞ ኢንቨስትመንት እንዴት ትስባለ ሌሎቹና ከዛ በመለስ ያሉት የኢንፍራስትራክቸር ችግሮች መብራቱን ራሱ የመቆራረጡ ምናልባት መቀለ ብቻ ላይ አሁን ይችላል ይሄ የሀገር አቀፍ ችግር ሊሆን ይችላል ግን በጣም አዳጋች የሆኑ ኢንቫይሮንመንቶች አሉ ይህንን ደግሞ ትግራይ ከገበያ ሩቅ ናት እያልን በአንድ በኩል ሌላ በኩል ደግሞ ትግራይ ላይ ያለው የባቡር ኢንቨስት የባቡር መስመር ግንባታ ደግሞ ስናዘገየው ስናጓትተው በእንቅርት ላይ ጆር ደግፍ ነው ይሆን ያለው በሌላ አባባል
አንድ ነጥብ
ማለት ፈልጋለሁ አሳማኔል ቀደም ያሉትን ለምሳሌ ትግራይ ላይ በቅርቡ መሰረት ድንጋይ የተጣለበት የባዕከር ትልቅ ኢንዱስትሪያል ፓርክ አለ ይሄ ኢንዱስትሪያል ፓርክ በየት ሊወጣ ታስቦ ነው ወደ ሽሞራ የነበረው ከመውሽሮ ወደ ሽሞራ ውስጥ የነበረው የባቡር መስመር የለም ወይ እዚህ ላይ አልተነበረም አልተያዘም እኔ ፌስትሪ እንደተያዘ ነው የማውቀው ምናልባት አቶ አማኑኤል እዚህ ላይ ምንም መንግስት ነው ክሎጅ ማድረስ እንጂ ስለሆነ ምንም ያሉት ነገር የለም ከዚህ ጋር አይቃረንም ወይ ኢንዱስትሪያል ፓርኮች እያነጽ
የተለያዩ የሚነራል ዴቨሎፕመንቶች አካሄዳሉ ይላል። ሌላ በኩል ደግሞ እንደዚህ ወሳኝ የሆነ ለነዚህ ልማት አውታ ለልማት እንቅስቃሴዎች ወሳኝ የሆነው የባቡር ግንባታ ደግሞ ግልጽነት የሌለው እንትን ሲሆን በጣም እንትን ይላል ተቃራኒና እርስ በራሱ የሚጋጭ ነገር ነው እየሰማ ያለሁት።
እሺ እንግዲህ አሁን ልናጠቃልል ነው 5 ደቂቃ ብቻ ናት ያለችው። አቶ አማኑኤል በመጨረሻ እንግዲህ የሚሉት ነገር ካለ።
እሺ አመሰግናለሁ። ያው የህዝቦች ጥያቄ በሚነሳበት ጊዜ አንዳንድ የመንግስት ቶሎ መልስ አይሰጥም የሚለው ይሄ በጣም ትክክል አይደለም። በተለይ አሁን ደግሞ እንደምናየው መንግስት በቅርብ ከህዝቡ ጋር ሆኖ በጣም ብዙ መድረኮችን እያዘጋጀ ጠቅላይ ሚኒስትር አድዋ ያደረጉት አንዱ ኤግዛምፕል ነው። ስለዚህ በቅርብ ህዝቡ ምንድነው የሚለው? ምንድነው ጥያቄው? ምንድነው ችግሮች ይያሉ? ብሎ በቅርብ እየፈታና እየተግባባ እየሰራ ያለ መሆኑ መታወቅ አለበት የሚል ነው። ሌላው ይሄ የባቡሩ እንደተባለው የፌዝ 3 አሁን አቶ ማሃሪ እንዳለው በፌዝ 3 ከሆነ አያከራክርም። ቀደም እኔ ለመቃወም የሞከርኩት ፌዝ 1 ላይ ነው ያየሁት ስላለኝ ነው። ስለዚህ ፌዝ 3 ከሆነ ግን ትክክል ነው። ፌዝ 3 ይኖራል ግን ሱዳን ላይ አይደርስም። ሱዳን ላይ የሚደርስ አይደለም የሚል ለመስጠት ነው። የውሃው ማየት ያለበት ችግር ላይ አልተለያየንም። እኔም ከዛ በላይ ካልሆነ በስተቀር ችግር የለም አልተባለም። ችግር አለ ግን መንግስት ትኩረት እየሰጠ ነው። ከአቅም በላይ ስለሆነ ችግሩ ብቻ ግን የሱላችን እናማራለን። ስለዚህ 1.5 ቢሊዮን ያልኩትም ደግሞ ምን ያክል ከክልሉ በጀት ትልቅ ድርሻ ሰጥቶ እያየ መሆኑን ለማየት ነው። ዋናው በኢንቨስትመንት ለመሳብ የሚደረጉ ነገሮች አሉ። በማንኛውም ያልመጣው መንግስት እስከሆን ድረስ ትልቁ ችግራችን በተለይ ያለውን ኢኮኖሚ ለክራይሲስ ሳቢነት የተመቸ ነው። ፖለቲካል ኢኮኖሚ ያለው አስተሳሰብ በአቋራጭ ለመክበር ነው። ሶ ይሄንን ለመቀየር በሚደረግበት ጥረት ግን ያው እዚህ ማርማር አለ። በተለይ በአቋራጭ ለመክበር የሚያስበውን ኃይል እዚህ ላይ ማጋነን አለ ችግሮችን። ከዚህ ውጪ ግን ችግር የለም አለንም። ችግሮቹን ያው እየተቀራረበ ከነጋዴው ህብረተሰብ ከሌላ ህብረተሰብ እየተነጋገረ የሚፈታው ነው የሚል ነው። በመሰረተ ልማት ዝርጋታም ትክክለኛ የሚገባንን ድርሻ እያገኘን ነው። ምክንያቱም ይሄ ኢትዮጵያ የብዙ ብሔር ብሔረሰቦች ህዝቦች አገር ናት። አንድነቷ ሊጠበቅ ከሆነ የነዚህ ፍትሃዊ ተጠቃሚነት መኖር አለበት። ዝም ብሎ ስለዚህ እኛ የላክናቸው ተወካዮቻችንም ይሄንን በደንብ ይከታተሉታል። የበጀት ድጎማው፣ የመሰረተ ልማት ዝርጋታው በዛ መልክ ነው የሚሄደው። ስለዚህ ከዚህ አኳያ ያለው መንግስት ብቻ ነው ትክክለኛ ፍትሃዊነትን ጠብቆ መሄድ የሚችለው የሚል መወሰድ አለበት የሚል አስተያየት ነው ያለኝ።
እሺ እንግዲህ አቶ አማኑኤል ገብረትንሳኤ፣ አቶ አስፋው ገዳሙ፣ አቶ ማሃሪ ዮሐንስ ለሰጣችሁን ማብራሪያ በጣም እናመሰግናለን።
ሰላም 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 ሰላም።